Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የሁድ ምሽት መርሃ ግብሩን ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ ዝግጅቶቻችን መካከል ተደግሞ ቢሰሙ ያስተምራሉ ያዝናናሉ ያልናቸውን ምራጥን ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብራችሁንሻለሁ። አብራችሁን ሆኑ። እንቡድን በአምስት ግለሰቦች ትብብር የተቋቋመ በኢትዮጵያ የተለያዩ ስፍራዎች የሚኖሩ ወጣቶች ዝንባሌዎቻቸውን ተከትለው ለስኬት የሚበቁባቸውን አነቃቂ ስልጠናዎች የሚሰጥ ተቋም ነው። ከተለያዩ ሙያዎች በተውጣጡ አሰልጣኞች አማካኝነት ካለክፍያ መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመተባበር ወጣቶችን እያገዘ የሚገኘው ይህ ቡድን በቅርቡ ደግሞ በአዲስ አበባ ተገኝቶ ለወጣቶች የግል ስብዕና ግንባታ ስልጠና እየሰጠ ይገኛል። ሀብታሙ ስዩም የቀን ቡድን አባል ከሆነው ነጻነት ዘነበ ጋር ቆይታ አድርጎ ነበር።
ጤና ይስጥልኝ፣ ነጻነት ዘነበ እባላለሁ። በሙያዬ ሂፕኖቴራፒስት ነኝ። በአሁኑ ሰዓት የቀን ቡድን አንድ አባል ነኝ። ቡድናችን የተቋቋመው በ1996 ዓ.ም እንደ ኢትዮጵያ አቆጣጠር ነው። ቡድኑን ለመመስረት በዋነኛነት ያነሳሳን ነገር አምስት ጓደኛሞች ሆነን ለኢትዮጵያ ምን እናበርክት፣ ምን እንስራ እያልን መጽሐፎችን እያነበብንና እየተወያየን አዳር ፕሮግራም ሮብሮብ በማድረግ የሀገር ፍቅር ስሜት ነው የጀመረው።
ቡድናችሁ አነቃቂ የሆኑ ትምህርቶችን በመስጠት የግል ስብዕናን ማጎልበት የሚችልባቸውን መላዎች ለወጣቶች ለማቀበል እየጣረ መሆኑን ሰምተናል። የምትሰጧቸውን ስልጠናዎች ውጤታማነትስ እንዴት ነው የምትመዝኑት?
ጥሩ ስልጠናዎቻችን ውጤታቸውን የምንለካው በተጨባጭ ነው። አንደኛው ስልጠና የምንሰጣቸውን ሰዎች በኦንላይን እየከፈሉ የሚወስዱት ዳታቤዝ አለ። ስለዚህ እነሱን ፎሎው እናደርጋለን። ኮች መደበን ኮቾች አሉ የሰለጠኑ፣ እነሱ እየተከታተሉ በተጨባጭ በገንዘብ በቤተሰብ ህይወት በሪሌሽንሺፕ በመንፈሳዊ ህይወታቸው በራዕይ በአላማቸው እነዚህ ሁሉ ያመጧቸውን ለውጦች መዝግበን እንይዛለን። ኦንላይን ላይም የኢ ማጋዚን አለን። እዛ ላይም ቴስቲሞኒዎችን ተጨባጭ ለውጥ ያመጡትን ሪከርድ እያደረግን በቪዲዮም በጽሁፍም እናቀርባለን እና የምንለካው በእንደዚህ አይነት የሰዎች ህይወት ላይ ተጨባጭ የመጣውን ውጤት በመጠየቅ ነው ማለት ነው።
የቡድናችሁ መርህ ኢትዮጵያ ቁጥር አንድ ሀገር የሚል ነው። የኢትዮጵያ ቁጥር አንድነት ከምን አንጻር ነው? ለምንስ ይሄንን መርህ መጠቀም ፈልጋችሁ?
በጣም ጥሩ። እንግዲህ ኢትዮጵያ ቁጥር አንድ ሀገር የሚል ግቦች መካከል አንዱ የያዝ ነው። ግቦች ከተለያዩ ግቦች መካከል አንዱ ግባችን ነው። አክቹሊ የቡድናችን ራዕይ ባለ ራዕይ ቅን ጤናማና ባለጸጋ ትውልድ ማፍራት የሚል ነው። በ2004 እንደ ኢትዮጵያ አቆጣጠር ጀምሮ ደግሞ በ2024 ኢትዮጵያ ቁጥር አንድ ሀገር ናት የሚል ግብ ይዘን እሱን እየሰራንበት ነው። ከግማሽ ሚሊዮን በላይ ሰዎችን በየክፍለ ሀገሩ እየዞርን በኦንላይንም ከኢትዮጵያ ውጭ ያሉ የተሰደዱ ኢትዮጵያውያንም በተለያየ ሀገር ላይ በተለይ በምስራቅ አፍሪካና ሚድል ኢስት ላይ እየዞርን በአካል እየሄድን አሰልጥነናል። ይሄ እንግዲህ መለኪያው ምንድን ነው ለሚለው ብዙ ሰው በፋይናንስ ነው የሚያስበው። እኛ ኢትዮጵያውያን ታላቅነታችን በገንዘብ ብቻ አይደለም። ዋናው መለኪያ ሰላምን፣ ፍቅርን፣ ጤናን፣ ህብረትን፣ ቅንነትን፣ ታዛዥነትን፣ ጀግንነትን እነዚህ ናቸው እውነተኛ የሰው ልጆች መለኪያ እንጂ ገንዘብ ሲሆን ብዙ ጊዜ ቫልዩ የሌለው ሰውም ሌባም ገንዘብ ሊያገኝ ይችላል። ስለዚህ እነሱን መለኪያ እንዲሆኑ አንፈልግም። ስለዚህ አንደኝነታችንን እንደ ድሮ ወደኋላ ተመልሰን የምንኖረው ይሆናል ማለት ነው።
ጥቂት የማይባሉ ወጣቶች በመሰል አነቃቂና የግል ስብዕና ስልጠናዎች ላይ ከሚያቀርቧቸው ትችቶች መካከል አንዱ ስልጠናዎቹ የዓለም እውነታን አሳይቶ መፍትሄዎችን ከመጠቆም ይልቅ ሐሳባዊነትን፣ ሁሉም ነገር በጎ በማለም ብቻ ይፈታል የሚል እምነት ላይ ማተኮራቸው ነው ይላሉ። በተጨማሪም አንዳንዶቹ ደግሞ ለግል ስብዕና ግንባታ ብለን የተቀላቀልናቸው መርሃ ግብሮች የማስተዋቂያ ዘመቻ ወይንም ማርኬቲንግ ካምፔን እየሆኑብን ተቸግረናልም ይላሉ። እናንተ ቡድን እንቅስቃሴ ከመሰል ቅሬታዎች የጸዳ እንዲሆን ምን ያክል ትጠነቀቃላችሁ?
እንግዲህ እኛም በቀን ቡድን ስንጀምር ትልቁ ያስቀመጥነው ነገር ምንድነው? እንደው አየር ላይ ብቻ የሚቀር ወደ መሬት የማይወርድ ስልጠና አንሰጥም ብለን የተነሳነውና ለዚህም ነው መጀመሪያ ስልጠናዎቹ እኛ ህይወት ላይ ውጤት እንዲያመጡ ማድረግ። ከዛ በኋላ የራሳችንን ቴስቲሞኒ የራሳችን ምስክርነት እየሰጠን ይሄን ስለጠንኩ እንዴ ተገበርኩ እንዴ አይነት ውጤት አመጣው ካላመጣንበት አናሰለጥንም። ስለዚህ መሬት የወረደ ነው እናሰለጥነው። ከዛ ደግሞ ኢንስፓይሬሽናል ሞቲቬሽናል ሳይሆን ፕራክቲካሊ ምን ላድርግ የት ላድርግ እንዴት ላድርግ የሚለውን በዝርዝር የሚያሳዩ ተጨባጭ የሆኑ ተግባራትን ነው የምናስተምረው። ያ ደግሞ ጥሩ ውጤት እያመጣልን ነው ማለት ነው። ስለዚህ ይሄ ዝም ብሎ እንደው የማርኬቲንግ ጋጋታ የሚባል ነገር በጭራሽ በእኛ ስልጠናዎች ላይ የለም። ስፖንሰር ያደረገን ምናምን የምንለውም የለም። በነፃ ነው የምንሰጠው። እንግዲህ በቀን ቡድን ከምንሰራቸው ስራዎች ጎን ለጎን በወር ለሶስት ቀን ነፃ ለሀገሬ ያገለግላለሁ የሚል ፕሮጀክት አለ። ስለዚህ በተለያዩ ቦታዎች ላይ አቅም የሌላቸው ገንዘብ የሌላቸው በጀት የሌላቸው ድርጅቶች መንግስት የገል ተማሪዎች ወዘተርፈን ኢትዮጵያ ውስጥ የተለያየ ቦታ እየሄድን እያገለገልን እንገኛለን ማለት ነው። ስለዚህ በተለያየ ከተማ በራሳችን ወጪ በሚሄድ ስልጠናዎችን ሰጥተን ገቢ የሌላቸው ገቢ ሲያገኙ የተጣሉ ሲታረቁ ተስፋ የቆረጡ ተስፋቸው ሲቀጥል በደንብ አይተናልና ብዙ ግብረ መልሶችም ከሰዎቹ ከሰለጠኑት እንዲሁም ከሰለጠናቸው የሚመለከታቸው አካላትም በደብዳቤ ማግኝተናል ማለት ነው። ይህ እንግዲህ ትልቁ የያዝነው ተጨባጭ የሆነ የለውጥ መንገድ ነው ማለት ነው።
በቀጣይ ጊዜያት ልትሰሯቸው ስላቀዳችኋቸው ጉዳዮች እስቲ ደግሞ ነጻነት አጋራን። ምንድን ነው ህልማችሁ?
እንግዲህ በቀጣይ ጊዜ ልንሰራ ያቀድናቸው አንደኛ እስከ 2024 ዓመተ ምህረት ድረስ ከአንድ ሚሊዮን በላይ ኢትዮጵያውያንን በተጨባጭ ዳታ ይዘን ማሰልጠን ነው። አሰልጥነን ከዚያ ውስጥ 100,000 የሚሆኑትን 10%ዎቹን የቢዝነስ ሊደሮች እንዲሆኑ በማድረግ በአማካይ ለ100 ሰዎች እያንዳንዳቸው የስራ እድል እንዲፈጥሩ ማድረግ ነው። ያም ከ10 ሚሊዮን በላይ የስራ እድል እንፈጥራለን በቀን ቡድን ብቻ። ይሄ ማለት ኢትዮጵያ አንድ ጊዜ በቅርብ በሰማሁት ዳታ 3 ሚሊዮን አካባቢ የመንግስት ስራዎች ናቸው ያሏትና ስለዚህ ምን ይሆናል አሁን የሀገሪቷ ከምታቀርበው የመንግስት የስራ እድል ከሶስት እጥፍ በላይ አፈራን ማለት ነው። ይሄ ደግሞ ትልቅ ውጤት የሚያመጣ ነው። ሌላው ለሀገራችን ኢትዮጵያ ምሳሌ የሆነ የራሱ ሶሳይቲ መገንባት ነው። የራሱ አዲስ ከተማ እና ማህበረሰብ መገንባት ነው። ያ የምንገነባው ማህበረሰብ ዲዛይን ሙሉ ለሙሉ ጨርሰን ወደ ተግባር እየገባንበት ነው። በተለያዩ ክልሎችን በዚህ ወር ቦርዳችን ማመልከቻውን ያስገባና ኮንቪኒየንት በሆነውና ጥሩ ኦፈር በሚያደርግን ክልል ላይ ምሳሌ የሆነ ከተማን ገነባለን። ያንን ገንብተን ኢትዮጵያውያን በእውነተኛ ኢትዮጵያዊነት ከፍታ የሚኖርበትን ቦታ ማህበረሰብ እናሳያለን ማለት ነው።
ና እንግዳውን እናመሰግናለን። ከጉግል ካምፓኒ ከሳምንታት በፊት በድንገት የተሰናበተችው የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ባለሙያ ትምኒት ገብሩ የቀድሞ የሥራ ባልደረቦች ትምኒት እድገት ተሰጥቷት ወደ ሥራዋ እንድትመለስ በደብዳቤ ጠይቀዋል። ትምኒት ግን ከጉግል ጋር ያለኝ ግንኙነት ሙሉ ለሙሉ አብቅቷል ስትል ለአሜሪካ ድምጽ ገልጻለች። ጉግል ትምኒት ከሥራ የተሰናበተችበት መንገድ ለፈጠረው ጥርጣሬ ይቅርታ ቢጠይቅም ትምኒት ይቅርታው ለኔ አልቀረበም ስትል ነው ያልተቀበለችው። ስመኝሽ ቆየ ከትምኒት ገብሩ ጋር ቆይታ አድርጋ ቀጣዩን አጠናቅራለናለች።
የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ተመራማሪዋ ትምኒት ገብሩ ትውልድና እድገቷ በአዲስ አበባ ነው። ናዝሬት የሴቶች ትምህርት ቤትም ተምራለች። የኤሌክትሪካል ምህንድስና ባለሙያ ከሆኑት ቤተሰቦቿ ጋር ወደ አሜሪካ ከመጣች በኋላ የአባቷንና የእህቶቿን ፈለግ በመከተል በስታንፎርድ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪዋን በኤሌክትሪካል ኢንጂነሪንግ ተመርቃ ከአፕል ጋር ሰርታለች። የዶክትሬት ዲግሪዋን ለመማር ተመልሳ ወደ ስታንፎርድ በገባችበት ወቅት ግን የሰው ሰራሽ ልህቀት ጉዳይ የበለጠ የሳባት መጣ። ምክንያቱ ደግሞ በሙያው የጥቁሮች ተሳትፎ እጅግ አናሳ መሆኑና የቴክኖሎጂ ውጤቶች ኢፍትሃዊ መሆን እንደነበር ትምንትናገራለች።
አንደኛው በጣም ያሳሰበኝ ነገር ምንድነው ይሄ ሁሉ የአርቲፊሻል ኢንተለጀንስ ኮንፈረንሶች ወይ ሌሎች ሰብሰባዎች ምናምን ሲሄድ አንድ አፍሪካዊ ወይ አንድ ሌላ ጥቁር ራሱ አላይ ነበረው። ምንም ጥቁር የሌለበት ፊልድ ውስጥ ገብተሽ ከዛ በኋላ ደግሞ የተለያየ ለምን እንደሚጠቀሙበት ስታይ ለጥቁሮች በጣም ጥሩ ያልሆነ ነገር ላይ ሲጠቀሙ ስታያቸው ያሳስብሻል አይደለ? ስለዚህ ለዛም እኔ ለዛ ነው በቃ እንደዚህ አይነት የፍትሃዊነት የአርቲፊሻል ኢንተለጀንስ ፍትሃዊነት ሞያውስ መግባት የፈለኩት።
ትምኒት የቴክኖሎጂ ውጤቶች አካታችና ፍትሃዊ እንዳልሆኑ ማሳየት የጀመረችው ስታንፎርድ ያለች የሰዎችን የፊት ገጽታ በማየት ማንነታቸውን የሚያውቅ ወይም ፌሻል ሪኮግኒሽን የተባለው መተግበሪያ ላይ በሰራችው ጥናት ነው።
አሁን ለምሳሌ ግራጁዌት ከማድረጌ በፊት ከጓደኛዬ ጆይ ቡሉአሚኒ የምትባል ጋናዊት አሜሪካዊት ከሷ ጋር አሁን ለምሳሌ የፌስ ሪኮግኒሽን አይነት ፌስ ሪኮግኒሽን ቴክኖሎጂዎች ማለት የአንቺን ፎቶ ለማሽኑን ስትሰጪው አንቺ ማን እንደሆንሽ ይነግርሻል ማለት ነው። እነሱ እንደዚህ አይነት ቴክኖሎጂ አሁን ጥቁሮችና ሴቶች ላይ እስፔሻሊ ጥቁሮች ሴቶች ላይ በጣም እንደማይሰራ በጣም ችግር እንዳለበት አሳየን። ከጠናሁባቸው ነገሮች አንዱ እሱ ነው።
ትምኒት ጥቁሮችም ሆኑ ሴቶች በብዛት በማይገኙበት እንደ ማይክሮሶፍት የመሳሰሉ ግዙፍ የቴክኖሎጂ ኩባንያዎች ውስጥ ፍትሃዊነት፣ ግልጽነትና ስነ ምግባር ላይ ከሚሰሩ ቡድኖች ጋር ሰርታለች። ብዙ ጥናቶችንም አካሂዳለች። የዛሬ 2 አመት ጉግልን ከተቀላቀለች በኋላም የሰው ሰራሽ ልህቀት ስነ ምግባር ዘርፍ ባልደረባ ሆና የቴክኖሎጂ ውጤቶች አካታች ሊሆኑ በሚችሉባቸው መንገዶች ዙሪያ ጥናት ስታካሂድ ቆይታለች። አሁን ከስራ ለመሰናበቷ ምክንያት የሆነውና በቅርቡ ስራ ላይ በዋለ የቋንቋ ቴክኖሎጂ ዙሪያ ያካሄደችው ጥናት ታዲያ ጉግልን ለምን አስቆጣው ስንል ትምኒትን ጠይቀናታል።
መስለኝ መስያቱ የጽሁፉና የኢሜይሉ ብቻ ነገር አይመስለኝም። እኔ መስለኝ ለብዙ ጊዜ ጉግል ውስጥ ስለ ጥቁሮችና ስለ ሴቶች በጣም ብዙ ስለማወራ ይሄንን መስያት አድርገው የሚያስወጡኝ ነው የሚመስለኝ። ምክንያቱም አሁን ለምሳሌ ጽሁፉን ስታዩ ጽሁፉ ስለ ላንጉጅ ቴክኖሎጂ ብዙ ሰዎች እየሰሩበት ያሉት አይነት የላንጉጅ ቴክኖሎጂ ሞዴል ስለሱ ነበረ። ማንን ነው የሚጎዳ? ማንን ነው የሚጠቅመው? ምን አይነት ጥቆች አሉ? ምን አይነት ችግሮች ሊመጡ ይችላሉ ብለን እየጠየቅን የጻፍንበት ጽሁፍ ነው። እነዚህ ሁሉ ላንጉጅ ቴክኖሎጂ አብዛኞቹ በእንግሊዝኛ ነው የሚሰሩት እና እንግሊዝኛ ለሚያወራው ሰው ነው የሚጠቅሙት። ዓለም ውስጥ ያለው ሰው እንዳለ እንግሊዝኛ የሚያወራ ሰው አይደለም። ታዲያ እንግሊዝኛ የሚያወሩ ሰዎች ሳ እየተጠቀሙበት ነው? እንደዚህ አይነት ላንጉጅ ቴክኖሎጂ ቋንቋ መፍጠር ስለሚችል የተጽሁፍ መፍጠር ስለሚችል ሚስኢንፎርሜሽን ሊኖር ይችላል፣ ኤክስትሪሚዝም ሊኖር ይችላል። ይሄ ደግሞ ሌላ ችግር ነው። ስለዚህ የጻፍነው ምንድነው ጽሁፎች ይሄኛ ይሄን ላንጉጅ ቴክኖሎጂ ከሱ ጋር ተያይዘው የሚመጡት ችግሮች ምን ሊሆኑ ይችላሉ እና እንዴት አድርገን አድረስ ማድረግ እንችላለን? እንደዛ ነበር የጻፍነው።
ጉግል ትምኒት ያካሄደችው ጥናት በሙያው ውስጥ ባሉ ሰዎች ተገምግሞ አስፈላጊውን መስፈርት ባለማሟላቱ ጥናቱ ይቀርብበት በነበረው ኮንፈረንስ ላይ እንዳታካትት ወይም ከጥናቱ ውስጥ ስሟን እንድታወጣ ጠይቋታል። ይህን ለማድረግ ፈቃደኛ ባለመሆኗ ራሷ ባቀረበችው የመልቀቂያ ጥያቄ መሰረት እንዳሰናበታትም ገልጿል። ትምኒት ግን እኔ መልቀቂያ አላቀረብኩም፣ በጉግል የተነገሩት ምክንያቶችም እውነት አይደሉም ትላለች።
አንደኛ ነገር አላባረርናትም ራሷ ነች የወጣችው። እሱ ኦፍ ኮርስ ትክክል አይደለም። ሁለተኛ ነገር ያሉት ደግሞ ምን አሉ፣ አሁን ለምሳሌ የሳይንቲፊክ ኮንፈረንስ ውስጥ ፒር ሪቪው የሚባል ነገር አለ። ፒር ሪቪው ማለት ምንድነው? ያንቺን ጽሁፍ ሌሎች እንዳንቺ አይነት ኤክስፐርት የሆኑ ሰዎች አይተው ፊድባክ ይሰጡሻል። ማን እንደዛ አይነት ፊድባክ እንደሰጠሽ አታውቂም፣ ስማቸውን አታውቂም ማለት ነው። የጄፍ ዲን የጻፈው ኢሜይል ብዙ ሰዎች ምን መሰላቸው፣ እኔ የሳይንቲፊክ ኮንፈረንስ ውስጥ እንደዚህ አይነት ኤክስፐርቶች ያዩት የሰጡኝን ፊድባክ ስማቸውን ማወቅ የሌለብኝ ሰዎች ማን ናቸው ብዬ የጠየቁኝ መሰላቸው። ሳይንቲስት እንደዛ ማድረግ የለበትም። እውነት ያልሆነ ነገር ሰዎችን መስማት ስለጀመሩ በጣም ብዙ ተጽዕኖ መጥቶብኛል። አሁን ለምሳሌ ፌክ አካውንት የእውነት ያልሆኑ ሰዎች አካውንት ትዊተር ላይ ምናምን እኔ ማታት ማድረግ ጀምረዋል። የተለያየ ነገር መጥቷል። እንደዛ
ጉግልን ጨምሮ በርካታ የቴክኖሎጂ ካምፓኒዎች ብዝሃነትና አካታችነት በድርጅታቸው ፖሊሲ ውስጥ በግልጽ ተቀምጧል። ለጾታና ለዘር እኩልነት እንደሚሰሩም በተለያየ አጋጣሚዎች ይናገራሉ። ይህ ፖሊሲ ከወሬ ይዘላ አይደለም ምክንያቱም ግን በራኒው በቴክኖሎጂ ኩባንያዎች ውስጥ ዘረኝነት በሰፊው እንደሚታይ አጥብቃ ተናገራለች።
ወሬ ብቻ ነው እና ወሬው ደግሞ በጣም ስለበዛ የባሰ ይጎዳናል። ምክንያቱም ምንድነው ሰዎች ወሬውን ስለሚሰሙ ጥቆቹ ሲመጣው ወይ እንደዚህ አድርገው የተለየ ነገር ይፈጣቸዋል ጸጥ ብለው ሳይሰሩ እንደዚህ ይሆናሉ ብለው ያወራሉ ማለት ነው። ምክንያቱም እንደዚህ አይነት የዳይቨርሲቲ ኢንክሉዥን በጣም ብዙ ወሬ ስላለ ምን አይነት ችግር እንደሚያጋጥመን አያውቁም ሰዎች። ብዙ ጊዜ ስለእንደዚህ ነገር እናወራለን ስንት ውይይት አለ ስንት ዶክመንት እንጽፋለን ስንት ስብሰባ እናደርጋለን ግን ከዛ በኋላ ምንም አይነት የተደረገ ነገር አላየሁም። በደንብ የሆነ ነገር እንዲደረግ ከፈለግን ምንድነው ከውይይት የበለጠ ከዶክመንት መጻፍ የበለጠ ነገር ማድረግ አለብን ብዬ ነበር የጻፈው።
ትምኒት ከጉግል መባረሯ በብዙሃን መገናኛና በቴክኖሎጂ ዘርፍ ውስጥ ባሉ በርካታ ሰዎች ዘንድ መነጋገሪያ መሆኑን ተከትሎ የካምፓኒው ዋና ስራ አስኪያጅ ሳንደር ፒቻይ በሰራተኞች ዘንድ ለፈጠረው የእምነት ማጣት ይቅርታ ጠይቀዋል። ትምኒት ግን ይቅርታው ለሷ እንዳልተላለፈ በመግለጽ በመትኩ እኔን ነገረኛ ጥቁር ሴት አስመስለውኛል ትላለች።
ይቅርታ ለኔም የቀረበ ምንም ይቅርታ አይደለም ግን የእውነት ይቅርታ አላደረገም። ምንድነው ያለው ይቅርታ ያለው ይሄኛው ኢንሲደንት ጉግል ውስጥ ያሉትን ጥቁሮች ጉግል ለኛ የሚሆን ቦታ አይደለም እያሉ ያሰቡና ነውና ለሱ ይቅርታ አላለው አለ። ትምኒትን ላደረግናት ነገር ይቅርታ አላለው አላለም። ትምኒትን ስላባረርናት ይቅርታ አላለው አላለም። ትምኒት ደስ ሳይላት ወጣለች እና እሱ ጥሩ አይደለም እንደዛ ነው ያለው። እኔ ደስ ሳይል ራሴ አይደለም የወጣሁት እነሱ ናቸው አባረሩኝ። ምን አይነት ስቴሪዮታይፕ አለ? ደ አንግሪ ብላክ ወመን ማለት ነገረኛ ጥቁር ሴት ዲ ኤስክሌሽን ሰላማዊ ማምጣት ምናምን እንደዛ ብሎ ሲናገር እኔ ነገረኛ እንደሆንኩኝ አድርጎ ነው ያሳየኝ።
ትምኒት የቴክኖሎጂ ዘርፉ ኢፍትሃዊ መሆን ጥቁሮችንም ሆነ ሴቶችን ወደ ዘርፉ እንዳይመጡ ሊያግዳቸው አይገባም ትላለች። እንደውም በሙያው ጠንክረው በመስራት ማሸነፍ እንደሚችሉ ሊያሳዩ ይገባል ስትልም ትመክራለች።
እኔ ምለውም መሰለሽ እንደዚህ አይነት ሙያ ውስጥ ለመግባት የሚፈልጉ ሰዎች አሜሪካ ውስጥ ያለውና ሌላ አገር ውስጥ ያለውን ነገር ኮፒ ለማድረግ አትሞክሩ። በራሳችሁን ምን እንደሚጠቅማችሁ አስባችሁ ምን አይነት ቴክኖሎጂ መስራት ያለብን ብለን ማሰብ አለብን።
ትምኒት ከዚህ በኋላ ከጉግል ጋር ምንም አይነት ግንኙነት እንደማይኖራትና በአሁኑ ሰዓት ከእርሷ ጋር በተመሳሳይ ሙያ ውስጥ ከምትገኘው ረዴት አበበ ጋር በመሆን ባቋቋመችው ብላክ ኢን ኤአይ የተሰኘ ለትርፍ ያልተቋቋመ ድርጅት ላይ አተኩራ እየሰራች እንደሆነ አስረድታናለች። ቀጣይ የሙያ ጉዞዋንም ገና ያሰበችበት እንደሆነና እስካሁንም ምንም አይነት የቅጥር ጥያቄ እንዳልተቀበለችም ገልጻለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
Oh,
ከጋቢና ቬጋናችሁ ያላችሁ አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀጣዩ ዘገባ እንለፍ። ከአመታት በፊት በስድስት የአክሮባት ሰርከስ ባለሙያዎች የተጀመረው ፍካት ሰርከስ በአካባቢያቸው ያሉ ታዳጊ ወጣቶችን ግዚያቸውን በአግባቡ የሚጠቀሙበት ወዳጅ የሚያፈሩበት እንዲሁም በራስ መተማመናቸውን የሚያዳብሩበት የጥበብና የስፖርት ቅንጅት የሆነውን የሰርከስ ቦታ ክፍት በማድረግ የተጀመረ መሆኑን ከቡድኑ መስራቾች መካከል አንዱ የሆነው የፈጠራ ዳይሬክተር ደረጀ ዳኜ ያስረዳል።
በመጀመሪያ ያው ስንጀምር የማህበረሰብ ስልጠና ላይ ነበር የምንሰራው። ከያሳ አካባቢ ነው የምንገኘው። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነዋል። እነዛ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ ዓለም ላይ ኢትዮጵያ ውስጥም አፍሪካ ውስጥም ዓለም ላይ አውሮፕ እየተዘዋወሩ የራሳቸውንም ልምድ አካፍለዋል። ከሌሎችም አርቲስቶች ደግሞ ልምድ እየወሰዱ መጥተዋል። በዛ መሰረት ደግሞ እነዚህ ሰለጠኑ የነበሩት ወጣቶች ለሚቀጥለው አሰር ለሚመጡ ህጻናት ደግሞ ስልጠና መስጠት ነበር የተጀመረው። ስለዚህ ስንጀምር ከማህበረሰብ ነበር የጀመርነው። እኛ ለማህበረሰቡ ለውጥ ለማምጣት በዛ አካባቢ ላይ ስለሆነ በክፍያም አልነበረም የምናሰራው። አሁንም በክፍያ አይደለም የምናሰራው። የተለያዩ ፕሮግራሞች አሉን። በአሁን ሰዓት የግል ትምህርት ቤቶች በእንደ ትምህርት አለን። ለትምህርት የምንሰጠው ክፍለ ጊዜ አለ። ከዛ በተጨማሪ ደግሞ በነፃ ደግሞ ከሰኞ እስከ አርብ ከትምህርት በኋላ ማህበረሰቡ ልጆች ደግሞ መጥተው የሚሰለጥኑበት ሁኔታ አለ። ዋናው ነገር ግን ያው እኛ ሁሉም የሰርከስ አርቲስት ይሆናሉ ብለን አንጠብቅም። ግን እዚህ ጋር ጓደኛ የሚያፈሩበት ቦታ ወይም ሄጃ አጥተው እንኳን ሰዎች ሰርከሰሩ ለማየት ከፈለጉ መጣው ቁጭ ብለው ማየት የሚችሉበት አጋጣሚ አለ። አርቲስት መሆን የሚፈልጉ ልጆች ደግሞ ሲመጡ ወደሚቀጥለው ክላስ ይገባሉ ማለት ነው።
ፍካት ሰርከስ ባለፉት 16 አመታት እጅግ እየዳበረ ሄዶ የራሱ የስልጠና ማዕከል እንዲሁም ከ50 በላይ የሰርከስ አርቲስቶችና ቤተሰቦችን አቅፎ የያዘ ሲሆን ተጨማሪ መርሃ ግብሮችንም እንዳካተተ ደረጀ ይገልጻል። ከነዚህ መርሃ ግብሮች መካከል በዋናነት በሳምንት ለ6 ቀናት በቀን ለ2 ሰዓት ያህል ቁር አንበሳ ሆስፒታል የህፃናት ክፍል ውስጥ በመገኘት በስዕል በፐፔትሪት እንዲሁም ዶክተር ክላውን ሲሉ በሰየሙት የሰርከስ ገጸ ባህሪ በኩል ህፃናቱንና ወላጆቻቸውን ለማዝናናት ያለመ መርሃ ግብር ነው።
የኛ በጣም ደስ የሚለና ምን ኮራበት ፕሮጀክታችን ደግሞ ላለፉት 12 አመታት በቁር አንበሳ ሆስፒታል የፈገግታ ህክምና የሚባል ፕሮግራም አለን። እዛ ላይ በሳምንት 6 ቀን ነው የምንሄደው። ከሰኞ እስከ ቅዳሜ የተለያየ ፕሮግራም ነው ያለው። አኒሜሽን አለ፣ ትምህርት አለ። ደግሞ ልጆቹ ያው በአንዳንድ ህጻናቶች አሉ እዛ ረጅም ጊዜ ይቆያሉ። አመት 2 አመት የሚቆዩበት ሁኔታ አለና በዛ ሁኔታ ከትምህርት የራቁ እንዳይመስላቸው እየተዝናኑ እንዲማሩት ትምህርትም አለ። በእኛ በኩል ያው የሚሰጥ የስዕል አለ። ከዛ ደግሞ የዶክተር ክላውን የሚባል አለ የፈገግታ ህክምና። በየልክ እንደ ዶክተሮች በየክላሱ እየገቡ ትሪት የሚያደርጉ ዶክተሮች ደግሞ አሉን ማለት ነው። የራሳችን የፍካት ሰርከስ አርቲስቶች ናቸው እዛ የሚሄዱት። ዶክተሮች የታመመ ፓርት ያክማሉ፣ እኛ ደግሞ ያልታመመ አካል አላቸው ብለን እናምናለን። እዛ ላይ ነው የምንሰራው። በጣም ከለር አለው ልብሳችን። የተለያየ ቀለም ስለሆነ ይስባቸዋል። እያጫወትን ምናምን ነው እንትን የምንለው። ስለዚህ አንዳንዴ እንኳን ዶክተሮች መርፌ መውጋት ሲፈልጉ እኛን ይጠሩናል። ትሪት እያደረግናቸው እኛ ኢንተርቴን እያደረግናቸው ትሪትመንቱን ይወስዳሉ። መጀመሪያ ሀሳባችን የነበረው ህጻናቶቹ ላይ ነበረ ለመስራት ያሰብነው፣ ይህንን ስራ ስነ ልቦናቸው ላይ። ከዛ ግን ውስጥ ከገባን በኋላ እንደውም ከልጆቹ በላይ ቤተሰብ ነው በጣም የሚጨነቅ። ረጅም ሰዓት ቁጭ ብለው ነው የሚያሳልፉት እዛ። ያው የልጆቻቸውን ህመም ያያሉ። ስለዚህ አይምሯቸውም ትንሽ እንትን አይል። እዛ ጋር በምንሰራበት ሁኔታ የቤተሰቦቹን ሁኔታ ስላየን አንዳንዴ ምን ይሆናል መሰለሽ፣ ልጆቹ እኛ ስንመጣ ሁሉም ደስ ብሏቸው ነው የሚቀበሉ። ስለዚህ ቤተሰቦችም እረፍት የሚያገኙበት ሰዓት ይሆናል የዛን ሰዓት።
ስካቴ ሰርከስ ቡድን የተለያዩ ዓለም አቀፍ ውድድሮችንና ትርኢቶችን የሚታደም ሲሆን አፍሪካ ላይ የሰርከስ ፌስቲቫሎችና ትዕይንቶች አለመኖራቸውን በመገንዘብ በአውሮፓውያኑ 2015 እና እንዲሁም 2018 ዓመተ ምህረት የመጀመሪያውና ሁለተኛውን የአፍሪካ የሰርከስ ፌስቲቫል ማዘጋጀታቸውንም ደረጀ ይገልጻል።
ከዚህ በተጨማሪ የአፍሪካ ሰርከስ እኛ የአፍሪካን ሰርከስ አርት ፌስቲቫል የመጀመሪያውና የሁለተኛው በአፍሪካ ውስጥ የሰርከስ ፌስቲቫል አዘጋጆች ነን። ምክንያቱም ያው እኔም በራሴ ብዙ ሀገር ሄድ ነበረ። አውሮፓም የተለያዩ ሀገሮች ሲሄድ አፍሪካን አርቲስቶችን አገኛቸው ነበርና ከአውሮፓም ሌላም ብዙ ሀገሮች ያሉ ፌስቲቫሎች አሉ፣ ሰርከስ ፌስቲቫልና ከዛ በመነሳት አፍሪካ ላይ ስንመጣ ምንም ፌስቲቫል አልነበር። ከዛ ለምን ይሄን ፌስቲቫል አናዘጋጅም በሚል ተነስተን 2015 በዩኔስኮ በኩል አንድ ፕሮጀክት ጽፈን ነበረና እሱ አሸናፊ ሆኖ የመጀመሪያውን የአፍሪካን ሰርከስ ፌስቲቫል አዘጋጀ 2015 ላይ። እና ያው አፍሪካን ሰርከስ ፌስቲቫል ሲባል ያው ሁሉንም አፍሪካ በአራቱም አቅጣጫና ሴንትራል አፍሪካንም አካቶ አርቲስቶች ተጋብዘው ወደዚህ ወደ ኢትዮጵያም ከአራቱም አቅጣጫ ሰርከስ ቡድኖች ተጋብዘው ተካሂዶ ነበረ። ሁለተኛውም በ2018 ነበረ የተካሄደው። እሱም ከአውሮፓ ህብረት በመተባበር ነው ያደረግነው። እኛ ከጠበቅነው በላይ ነበረ ያ ዝግጅት። ምክንያቱም ፌስቲቫሉ ጊዜ እንኳን የተገኘው ሰው ወደ 12,000 ሰው አካባቢ ነው። እና ሰርከስ ከዛ በኋላ እድገት ማሳየት ጀመረ፣ አፍሪካ ውስጥ መነቃቃት ተጀመረ። ስለዚህ አሁን የተለያዩ ቦታዎች ራሱ በዚህ በአፍሪካን ሰርከስ ፌስቲቫል የተነሳ አሁን ኮትዲቫር ፌስቲቫል አለ፣ ሞሮኮ ፌስቲቫል አለ። ከዛ በኋላ ነው ሰርከስ ፌስቲቫሎች ቡርኪና ፋሶ እየተጀመሩ ያሉ ፌስቲቫሎች አሉ።
ኮቪድ-19 በሰርከስ ስራ ላይ እጅግ ትልቅ ተጽዕኖ ማሳደሩን የሚናገረው ደረጃ፣ ነገር ግን ቡድኑ ተገቢውን ጥንቃቄ በማሟላት ስራ መጀመሩንም ነው ያስታወቀው። በተጨማሪም ሰርከስ ፕላኔቷን ያድናል በሚል መሪ ቃል ወጣቶችን በማነቃቃት ጉዟቸውን እንደሚቀጥሉ ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን የእሁድ ምሽት ጥንቅራችንን እዚህ ላይ ጨረስን። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። በጀመርነው ሙዚቃ እንሰናበታለን። ደህና ደሩ።